The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በወቅታዊ ልዩ ልዩ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ።
እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ይገልጻዋል እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ ምርመራዎችም ሁሉንም የራሳ ያሳራው ባለቤት አለው። እነዚህ ማጣራት አለበት ብሎ ወደ ቦታ የተንቀሳቀሱት
የሰብአዊ መብት ጉዳዮች ሊቀመንበር አቶ ብዙአየሁ ወንድሙ ናቸው። ድርጅታቸው የሶማሌ ክልል ልዩ ፖሊስ ኃይል ፈጸመ የተባለውን የጅምላ ግድያ አስመልክቶ ሰሞኑን ይፋ ያደረገውን አዲስ ዘገባ ተንተርሶ ለቀረበላቸው ጥያቄ ከሰጡት መልስ የተወሰደው ነው የተሰማችሁት። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዛሬ አርብ ጥቅምት 26 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ቮይቴክ ዞርኛክ ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የሰዓቱ የዓለም ዜና ቆንጅት ታየ።
ጤና ይስጥልኝ እንደምናመሻችሁ። ጀርመን ሀገር ኑረንበርግ ከተማ የሚኖሩ የኦሮሞ ብሔረሰብ አባላት ዛሬ በከተማይቱ ፓርላማ ፊት ለፊት ሰላማዊ ሰልፍ ማካሄዳቸው ተገልጿል። ከሰልፉ ተሳታፊዎች ውስጥ አንዱ የሆኑት አቶ አብዲ ነጋሳ ስለ ሰልፉ ዓላማ ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ እንደሚከተለው ገልጸውላታል።
እኛ አሁን የምንኖረው ኑረንበርግ የሚባል ቦታ ነው፣ ጀርመን ውስጥ ማለት ነው። ዛሬ ደግሞ ሰላማዊ ሰልፍ የወጣንበት ዋናው ጉዳይ ስለ አዲስ አበባ ማስተር ፕላን ነው። እሱም የኢትዮጵያ መንግስት ማስተር ፕላንን ሰበብ በማድረግ የኦሮሞን ወጣቶች ከዩኒቨርሲቲ እያወጣ የገደላቸው ነው። ሰላማዊ ሰልፍ ሲወጡ ደግሞ ያ ግድያና ያ እስር እንዲቆም ብለን ነው ዛሬ ሰላማዊ ሰልፍ ይወጣል።
ለፓርላማው በጽሁፍ ስላቀረቡት አቤቱታ ወደፊት መልስ እንደሚሰጣቸው ባለስልጣናቱ ገልጸዋል ብለዋል አቶ አብዲ ነጋሳ። በሽምቅ ተዋጊዎች ከተወረሰው የግብጽ ሲናይ ባህረ ገብ የመዝናኛ ከተማ ከሻርም ኤል ሼክ መውጫ ያጡ ብዙ መቶዎች እንግሊዛውያንን በዛሬው ዕለት ለማውጣት የነበረ እቅድ ሳይሳካ ቀርቷል። ይህ የሆነው ግብጽ የብሪታንያ አውሮፕላኖች ወደ አካባቢው እንዳይበሩ ካገደች በኋላ ነው። የብሪታንያው ረከስ ባለ ዋጋ የሚያጓጉዝ የሆነው ኢዚ ጀት ኩባንያ በሰጠው መግለጫ በረራው በመታገዱ ምክንያት አቅዶት ከነበረው 10 ተጨማሪ በረራ ሻርመል ሼክ መድረስና ከዚያ መውጣት የቻሉት 2 በረራዎች ብቻ መሆኑን አስታውቋል። የግብጽ ባለስልጣናት በረራዎቹ የተሰረዙበትን ምክንያት አልገለጹም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2017 መጀመሪያ ላይ እሳቸው ከስልጣን ከሚሰናበቱበት ጊዜ አስቀድሞ በእስራኤልና በፍልስጤሞች መካከል ይህ ነው የሚባል ወደ ሰላም የሚያመራ እርምጃ አይመዘገብም ከሚል ድምዳሜ ደርሰዋል ሲሉ የዋይት ሀውስ ባለስልጣናት ገለጹ። ይህ ይፋ የሆነው ፕሬዚደንቱ የፊታችን ሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በዋይት ሀውስ ተቀብለው ሊያነጋግሩ እየተዘጋጁ ባሉበት በአሁኑ ወቅት ነው። ሁለቱ መሪዎች የሚያካሂዱት ስብሰባ የሀገሮቻቸውን የዲፕሎማሲ ግንኙነት ለማደስ የሚደረግ ሙከራና የዩናይትድ ስቴትስ የጦር ኃይል ከኢራን ጋር የተደረሰው የኒውክሌየር ጉዳይን ውል አጥብቆ ከሚቃወመው የእስራኤል መንግስት ጋር ዩናይትድ ስቴትስ ያላትን ግንኙነት ለማጠናከር የታለመ ተደርጎ ተወስዷል። መጪው የሚያንማር ምርጫ ወደ ተሻለ የፖለቲካ ተሳትፎ ሊያመራ እንደሚችል አንድ ከፍተኛ የዩናይትድ ስቴትስ ባለስልጣናት ጠቆሙ። ነገር ግን ነቃፊዎች የሀገሪቱ የጦር ኃይል አሁንም ቢሆን ከልክ ያለፈ ስልጣን እንደያዘ ነው በማለት እየተቹ ናቸው። የፊታችን እሁድ የሚካሄደው ምርጫ ሀገሪቱ ከወታደራዊ አምባገነን አገዛዝ ወደ ዲሞክራሲ እርምጃ የምታስመዘግብበት ይሆን እንደሆን ከፍተኛ ባለስልጣናት እየተከታተሉ መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ አስታውቀዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው አመሰግናለሁ። ከምሽቱ ሰዓት ላይ በሚቀርበው ወደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች፣ አሁን ወደ ቀዳሚው ምሽቱ አብይ ርዕስ እንሻገር። በሶማሌ ክልል ልዩ ፖሊስ ከሁለት ዓመታት በፊት 65 በላይ ሰዎች እንደተገደሉ፣ ከ153 በላይ ሰዎችም እንደቆሰሉ፣ እንዲሁም ከ15 ሚሊዮን ብር በላይ ግምት ያለው ንብረት እንደወደመ 139ኛው የሰብአዊ መብቶች ጉዳይ ሪፖርት ጠቁሟል። ተጠያቂዎች ሕግ ፊት እንዲቀርቡም የሰመጉ ሪፖርት አክሏል። መለስካቸው አምሃ ዝርዝሩን ይዟል።
የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ሰሞኑን ይፋ ባደረገው 139ኛው ልዩ መግለጫ የሶማሌ ብሔራዊ ክልላዊ መንግሥት ልዩ ፖሊስ ኃይል ታህሳስ 1ና 2 ቀን 2006 ዓ.ም በፈጸመው አሰቃቂ የጅምላ ግድያ ከ65 ሰዎች በላይ እንደገደለ፣ ከ153 ሰዎች በላይ ደግሞ እንዳቆሰለ ገልጿል። መግለጫው እንደሚለው የሰመጉ ባለሙያዎች ድርጊቱ በተፈጸመባቸው ቦታዎች በአካል በመገኘት ጥቃቱ የተፈጸመባቸውን ዜጎችና ቤተሰቦቻቸውን በማነጋገር ድርጊቱ መፈጸሙን ለማረጋገጥ ችለዋል ይላል። ስለ ተፈጸመው የሰብአዊ መብት ጥሰት መንስኤም መግለጫው በሰፊው አትቷል። በሶማሌ ብሔራዊ ክልላዊ መንግሥት በቀላፎ በሙስታሂልና ፈርፈር ወረዳዎች የሚኖሩት የሬርባሬና ዱቤ የተባሉ ሁለት ጎሳዎች ያቀረቡት የመብት ጥያቄ መንስኤ እንደሆነም መግለጫው ያብራራል። ሁለቱ ጎሳዎች ቋንቋቸውንና ባህላቸውን እንዲያሳድጉ፣ በአካባቢያቸውም ራሳቸውን በራሳቸው የማስተዳደር መብታቸው በሕገ መንግሥቱ መሠረት እንዲከበርላቸው፣ የተለየ ማንነት እንዳላቸውም ዕውቅና እንዲሰጣቸው ከ1990 ዓ.ም ጀምሮ ሲጠይቁ እንደቆዩና ሰኔ 21 ቀን 2004 ዓ.ም ጅግጅጋ ከተማ ጉባኤ በማድረግ ባለ 8 ነጥብ አቋም መግለጫ እንዳጸደቁ፣ የጉባኤው ተካፋዮችም ከሁለቱ ጎሳዎች ሽማግሌዎች ጋር የክልሉ መንግሥትና የፌዴሬሽን ምክር ቤት እንደነበሩ መግለጫው ያብራራል። የሰመጉ ሊቀመንበር አቶ ብዙአየሁ ወንድሙን ቪኦኤ አናግሯቸዋል። ግጭቱ እንዴት ተቀሰቀሰ?
ጥያቄውን በማቅረብ ነው እንግዲህ ተሰብስበው ጥያቄውን፣ ይሄ ጥያቄዎቻችሁ በፌዴሬሽኑ ምክር ቤት ሰብሳቢነት የተወሰኑት 8 ነጥቦች ተግባራዊ ይሆኑልን፣ በሽማግሌዎቻችን የተወሰኑ ጥያቄዎች ይደረጉ ተብሎ ተሰብስበው ሲጠየቁ እንደተነሳ ነው እያስረዱን ያሉት። እነዚህ እንግዲህ አመልካቾች እዚህ ቢሮ ዋናው ጽህፈት ቤት አዲስ አበባ ድረስ መጥተው ነው በተደጋጋሚ ያመለከቱት። በማረጋገጫቸውን ሰነዳቸውን ይዘው ነው የመጡት። የሐኪም ቤት ማስረጃቸውን የመሳሰለውን ቤተሰብ ጉዳት ይዘው መጡ። ውክልናቸውን ይዘው መጡ። ይህንን ጉዳይ ለማጣራት እንግዲህ መርማሪዎቻችን ነው ከዚህ ልከን ያጣሩት።
ጥያቄውን ካነሳው ህዝብ በኩልስ ምን እንደተፈጸመ፣ የክልሉ መንግስት ስለዚህ ምን እንደሚል ለአቶ ብዙአየሁ ጥያቄ ቀርቦላቸዋል።
መነሻውንም ይሁን ያለውን አጠቃላይ ሁኔታ ላይ ከተጎጆች ቤተሰብ እና ንን ከሚሉ አካሉ ያገኘነው መረጃ ከመንግስት አካላትም ደግሞ ለማጣራት ሚዛናዊ ለማድረግ ያደረግነው ጥረት አልተሳካም። ፈቃደኞች አልሆኑልንም። በተደጋጋሚ እንደውም ከማናገር ይልቅ ከመርማሪዎቻችን ጋር የሚገናኙትን ሰዎች እየፈለጉ ማሳደድ፣ ማሰር እና ግንኙነቱን ለመጠስ ነበር ሲደረግ የነበረው እንጂ ያለውን ነገር ባላንስ አድርጎ ለምን ተነሳ፣ ለምን እርምጃ ተወሰደ፣ ሞተዋል እነዚህ ሰዎች አልሞትም ወይ፣ እነዚህ የቆሰሉ ሰዎች በፖሊስ የቆሰሉት አይደሉም የሚለውን በፖሊስ በኩል በመንግስት በኩል በክልሉ መንግስት በኩል መልስ እንዲሰጥበት ጥረት ያደረግነው ነገር አለመሳካቱን በመግለጫችን ላይ ገልጸነዋል።
ቅድም እንዳሉኝ ከሆነ ሁለቱን ወገኖች ማለት እነዚህን ሁለቱን የዱቤና የርባሬ ጎሳ ሽማግሌዎችም ከሶማሌ ክልል አመራር ጋር ያገናኛቸውና ድርድር ያደረገው ዋናው አካል የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ስለዚህ ጉዳይ ምን አለ?
ምንም። ቅድም እንደገለጽኩልህ ከመንግስት አካላት በኩል ለማጣሪያ የተደረግነው ነገር ምንም አልተሳካልንም። ፍቃደኞች አልሆኑልንም እና መርማሪዎቻችን ከስምንት ቀን ከአስር ቀን በላይ ነው እዛ አካባቢ ወስደው ተቀምጠው ለማጣራት ባላንስ ለማድረግ ጥረት ያደረጉት። የሰጠን መልስ የለም። በእነሱ በኩል ያገኘነው መልስ የለም።
2006 ዓ.ም ታህሳስ ነው ይህ ጉዳይ የተፈጸመው። ለእናንተ አቤቱታ የቀረበላችሁ መቼ ነው?
ቀደም ብሎ ቀርቧል። ይሄ አሁን ያለው አማራር ከመቀረው በፊት አብይታው ቀርቦ ቅሬታ እንደነበራቸው በድጋሚ አሁን ሰመጉድ እየመራ ያለው ወይም የተቋቋመ ማኔጅመንትም ከተደራጀ በኋላ በድጋሚ ነው መተው ከዚህ ቤት ያመለከተንላችሁና አብይታው እየታደረሳችሁት አመልክተን ነበር በወቅቱ የሚለው ነገር በቅሬታ ነው የመጡት። ምንድን ነበር ያመለከታችሁንላችሁ? አሁን በዝርዝር ያለቀለጽኩት ነገሮች ናቸው። ዶክመንታችሁን የተሟላ ዶክመንት ቀደም ብለን ማግኘት ባለመቻላችን እንደገና ዶክመንቶቹን በአዲስ መልክ እንዲያመጡ ተደርጎ ነው ወደ ምርመራው የተገባውና በወቅቱ አመልክተው እንደነበረ እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ይገልጻዋል። እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ ምርማሪዎችም ሁሉንም የራሳ ያሰራው አለቤት አለው እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት።
የሰመጉ ልዩ መግለጫ በሰው ህይወትና አካል ላይ ደርሷል ካለው ጉዳት በተጨማሪ 15 ሚሊዮን ብር የሚገመት እህል ካውድማና ከማሳ ላይ መቃጠሉን እንዲሁም የ150 አባወራዎች ቤቶች በእሳት መጋየታቸውን ይናገራል። ይህን ችግር ለጠቅላይ ሚኒስትር ጽህፈት ቤት፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለሀገር መከላከያ ሚኒስቴር፣ ለፌዴራል ጉዳዮች ሚኒስቴር፣ ለፌዴሬሽን ምክር ቤት፣ ለሰብአዊ መብቶች ጉባኤ በተደጋጋሚ ማመልከታቸውን በመስክ ስራ ላይ ለተገኙ የሰመጉ ባለሙያዎች፣ የተጎጂዎቹ ተወካዮች በምሬት ገልጸዋል ይላል መግለጫው። በመጨረሻም መግለጫው ከዚህ መግለጫ መረዳት የሚቻለው የሀገራችን የሰብአዊ መብቶች ሁኔታ አሳሳቢ ደረጃ ላይ የሚገኝ መሆኑን ነው ይልና የሰብአዊ መብቶች ጥሰቱ የተፈጸመው በመንግስት ባለሥልጣናትና የጸጥታ ኃይሎች መሆኑ ደግሞ ሁኔታውን እጅግ አሳሳቢ ያደርገዋል ይላል። ስለሆነም መንግስት የሀገሪቱን ህገ መንግስት እንዲያከብር አሳስቦ መንግስት ለጉዳዩ ልዩ ትኩረት በመስጠት ህገወጥ ግድያ፣ አካል መጉደል፣ ንብረት የማወደምና ቤት የማቃጠል ወንጀል የፈጸሙትን የጸጥታ ኃይሎች ህግ ፊት እንዲቀርቡና ወንጀሉ እንዲፈጸም ትዕዛዝ የሰጡ ባለሥልጣናትም እንዲጠየቁ የሚሉና ሌሎችንም ጥያቄዎችን አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ሌላም ዘገባ አድርሶናል መለስካቸው። የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር በ223 ወረዳዎች ውስጥ በሚሰጡ መሠረታዊ አገልግሎቶች ጥራት፣ ፍትሐዊነትና ተደራሽነት ላይ ተጨባጭ ለውጦችን አስገኝቷል ተባለ ይላል። ፕሮጀክቱ ባከናወነው ስራ ምክንያት የመንግስት የመልካም አስተዳደር ማስፈጸሚያ መሳሪያ እንደሆነም አንድ የመንግስት ባለስልጣን አስታውቀዋል። እነሆ ዝርዝሩ ነው።
የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር የሁለተኛውን ምዕራፍ ማጠናቀቂያ ትናንት ባካሄደው የተለያዩ ዝግጅቶች እንደተገለጸው ተገኙ ለተባሉ መልካም ተመክሮች እውቅና ተሰጥቷቸዋል። ላለፉት ሶስት ዓመታት መርሃ ግብሩ በሀገሪቱ 223 ወረዳዎች ሲተገበር በጤና፣ በትምህርት፣ በውሃ አቅርቦት፣ በገጠር መንገድ ዝርጋታና በግብርና ዘርፎች ለህዝቡ የሚሰጡ አገልግሎቶች በጥራት በፍትሐዊነትና በተደራሽነት አኳያ ከፍተኛ መሻሻል እንደተመዘገበ ተብራርተዋል። መርሃ ግብሩ የኢትዮጵያ መንግሥት ከለጋሽ አገሮች ጋር በመተባበር የሚያካሂደው ሥራ መሆኑን የገለጹት በመርሃ ግብሩ የሥራ አስፈጻሚ ኤጀንሲ የክትትል ክፍል ኃላፊ አቶ ጤናው መንግሥት በተለይ የማኅበራዊ ተጠያቂነት መርሃ ግብር ሕዝቡን ማሳተፍ ዋና ዓላማው ነው ብለዋል። ላለፉት ሦስት ዓመታትም ሕዝቡ በየዘርፉ ማግኘት ይገባኛል ያለውን የአገልግሎቶች ደረጃ ለማሟላት እንዴት ተጨማሪ ወጪ እንደጠየቀም አቶ ጤናው መንግስት በማስረጃነት አሳይተዋል።
እንግዲህ ላለፉት ሶስት ዓመታት ይህ ሁሉ ከተደከመ በኋላ ከ120 ሚሊዮን ብር በላይ የሚሆን ገንዘብ ከማህበረሰቡ፣ ከመንግስት እንደዚሁም ከሌሎች ለጋሽ መንግስታዊ ያልሆኑ ድርጅቶች ገንዘብ አስተዋጽኦ ተደርጎ መንግስት 54 ሚሊዮን ብር አካባቢ ማህበረሰቡ በጉልበት እና በቁሳቁስ አቅርቦት ወደ 38 ሚሊዮን ብር አካባቢ ሌላውን የቀረው እንደውም መንግስታዊ ያልሆኑ ድርጅቶች በማዋጣት የአገልግሎት አፈጣጡን በአምስቱም ዘርፎች እንዲሻሻል ተደርጓል።
አቶ ጤናው ጨምረው እንዳብራሩት አስቀድሞ ይህን መርሃ ግብር በ223 ወረዳዎች ለማስፈጸም መንግስት 500 ሚሊዮን ብር መድቦ ነበረ። ይሁንና ህዝቡ ከጥራት ከተደራሽነትና ከፍትሐዊነት አኳያ የሚያነሳቸው ጥያቄዎች ተጨማሪ ስራዎችን ፈጥረዋል። ያ ደግሞ ተጨማሪ ወጪ ያስከትላል። አቶ ጤናው መንግስት
ለፕሮግራሙ ማስፈጸሚያ የሚሆን ጠቅላላ የተመደበው ወደ 25 ሚሊዮን ዶላር ነው። ነገር ግን አገልግሎቱን ለማሻሻል ከ120 ሚሊዮን ብር በላይ ወጪ ተደርጓል። ከተለያዩ አካላት አንድ ላይ እንትን በማለት በተለይ መንግስት እቅዱን ህዝቡን መሰረት ያደረገ የህዝቡን ፍላጎት መሰረት ያደረገ ያስተቃቀደ ሂደት ሂዷል። ወረዳ ምክር ቤት አባላት ባሉበት፣ ቋሚ ኮሚቴዎች ባሉበት፣ የማህበረሰብ ተወካዮች ስለሚፈልጉት ፍላጎታቸውን ቀደም ተከተላ ሲዘው ጥያቄ አቀርበው ያ ተሰሚነት እንዲኖረው ተደርጎ ተጨማሪ በጀት በየህብረተሰቡ እንዳነሳው ጥያቄ ምላሽ እንዲሰጥ ስለተደረገ ነው ተጨማሪ በጀት ከመንግስትም ሊመደብላቸው የቻለው።
ዋናው ነገር ቀደም እንዳነሱት በተለያዩ አገልግሎት ዘርፎች ህዝቡ በጥራትና በብዛት የሚያገኘውን አገልግሎት ከፍ ለማድረግ ነው። ሲዘረዘር እነዚህ በውሃ፣ በትምህርት፣ በግብርና ስራዎች፣ በገጠር መንገድ ስራ በመሳሰሉት ነው። እስቲ በዚህ በወጣው እቅድ አኳያ ምን ያህል ተሰራ?
በተለይ አሁን የወንበር ችግር ያለባቸው ትምህርት ቤቶች በበቂ ሁኔታ ወንበር እንዲሟላ ተደርጓል። የመምህራን እጥረት የነበረውን በቂ መምህራን የወረዳው መንግስት፣ የወረዳው አስተዳደር በቂ ገንዘብ በመመደብ መምህራን እንዲቀጠሩ አድርገዋል። ጤና ላይ በቂ የሆነ የመድኃኒት ግዢ እንዲፈጸም አድርገዋል። ባለሙያዎቹንም በተመሳሳይ ሁኔታ የጤና ኤክስቴንሽን ባለሙያዎች እንዲቀጠሩ ተደርገዋል። የአዋላጅ ነርሶች ቁጥራቸው እንዲጨምር ተደርገዋል። ጤና ባለሙያዎች ማደሪያ የላቸውም ተብሎ እንደ አንድ ትልቅ ችግር ይነሳ ነበር። ገጠር አካባቢ ላይ የጤና ጣቢያ ያለ ግን ማደሪያ ስለሌላቸው ረጅም ሰዓት ይጓዛሉ፣ ያ ደግሞ አገልግሎቱን ጎድቶብናል ብለው ነበረ። ዛሬ አንዱ ተሸላሚው ድርጅት የጤና ባለሙያዎች ማደሪያ 3 ሚሊዮን ብር የማልጋ ወረዳ የሚባለው 3 ሚሊዮን ብር መድቦ የጤና ባለሙያዎች እዛው እንዲያድሩ አገልግሎቱን ለህብረተሰቡ ተደራሽ እንዲያደርጉ ድጋፍ ተደርጎ ያ ዛሬ እንደ አንድ ጥሩ ተሞክሮ ተወስዶ ሽልማት ያገኘበት ሁኔታ አለ።
የገንዘብና የኢኮኖሚ ልማት ሚኒስትር ዴታና የማህበራዊ ተጠያቂነት መርሃ ግብር ያገር አቀፉ ኮሚቴ ሰብሳቢ ዶክተር አብርሃም ተከስተ ውጤታማ ተመክሮችና የሥራ ክንውኖች እውቅና በተሰጠበት ኩነት ላይ ተገኝተው ባደረጉት ንግግር መርሃ ግብሩ በመጀመሪያውና በሁለተኛው ምዕራፍ ባከናወናቸው ተግባራት የተገኘውን ውጤት ባጭሩ ቃኝተዋል። በተለይም በመርሃ ግብሩ የተሳተፉት የመንግሥት የተለያዩ አካላት፣ መንግሥታዊ ያልሆኑ አካላትና የመርሃ ግብሩ ተጠቃሚ የሆነው ሕዝብ በነበራቸው መስተጋብር ሁሉም ተጠቃሚ እንደሆኑና ከፍ ያለ ትምህርትም እንደተገኘበት ጠቁመዋል። በተለይም መርሃ ግብሩ እንደተጀመረ በመንግሥት ወገን እንዴት ያለ አቀባበል እንደነበረውና አሁን ደግሞ ያለው ምን እንደሚመስል ጠቁመዋል።
ማህበራዊ ተጠያቂነት ፕሮግራም በሰራችሁት ስራ እንደምናውቀው ፕሮጀክት ከመሆን አልፎ የመንግስት የመልካም አስተዳደር ፕሮግራም አንድ አካል፣ የመንግስት የመልካም አስተዳደር ግብ ለማሳካት በጣም ጠቃሚ የሆነ መሳሪያ ሆኗል። አሁን በየደረጃው ያሉት የመስተዳደር አካላት ለማህበራዊ ተጠያቂነት ፕሮግራም ያላቸው አመለካከት ተሻሽሏል።
ይህን መርሃ ግብር ከኢትዮጵያ መንግስት ጋር በመተባበር የሚተገብሩ ለጋሾች የአውሮፓ ህብረት፣ የጀርመን መንግስት፣ የአየርላንድ መንግስት፣ የዩናይትድ ኪንግደም መንግስትና የዓለም ባንክ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ወደ ሳምንቱ ቅንብር ላይ ደርሰናል። ባህልና ማህበረሰብ። ባህልና ማህበረሰብ ለምሽቱ በቅርቡ 15ኛ ዓመታዊ በዓሉን ያከበረውን በዚህ በዋሽንግተን ዲሲ አቅራቢያ የሚገኘው ኢትዮጵያውያንን በኢትዮጵያ ውስጥ የተለያዩ አካባቢዎች በመርዳት የሚታወቀው ወገኔ ኢትዮጵያ የተባለው ማህበረሰብ እንቅስቃሴና ስራዎች የተመለከተ ቅንብር ነው። የወገኔ ኢትዮጵያ ፕሬዚዳንት ወይዘሮ ኒሊ ለገሰ ይባላሉ። ከወይዘሮ ኒኒ ጋራ ባለፈው ሳምንት የጀመርነው ውይይት ነው ቀጣዩ። ቀደም ብለን ያነሳነውን አንድ ጥያቄ መለስ ብለን በማስታወስ እንጀምራለን። ይሄ ምናልባትም በተለየ ስሜት እንዲያዩት የሚጋብዝ ይመስለኛል። ብዙ ጊዜ አገልግሎን ለመርዳት ጊዜ፣ ጉልበት፣ ገንዘብ የሚወጣበት ቶሎ የሚታየው ለዚያ ለረዱት ወገን የሚችሉትን ነገር ማድረግ ነውና ራስን መርዳት የሚለውን ከእርካታውም ጋር እያያዝ በሌላ መንገድ እንዴት ነው ራሳችንንም የረዳንበት የሚሉትን የሚገልጹት?
እሱን እኔ የምገልጸው ራሳችንን የምንረዳው ብዙ ጊዜ ሁላችንም እንላለን፣ አገራችንን እንወዳለን። ግን በብዛት የወገኔን ዓላማ የሚመሩት ቦርድ ሜምበሮችም ሆኑ ምንም በጣም በወጣት ዘመናችን ኢትዮጵያን ለቀን ይወጣነን እና የሀገር ፍቅር አለን ብንልም ለብዙዎቻችን የሀገር ፍቅር፣ የህዝብ ፍቅር፣ የወገናችን ፍቅር ነው ያለን። ከኔ ጀምሮ አገሬን ብዙ አላቆሙት አውረዱን ያማሮን ያላማሮን ላሊበላን እንኳን ጎብኝቼ ማቅ ዜጋ አይደለሁም ለሀገሬ።
እኛንም የሚደነቁ አካባቢዎች ተዘዋሮ የማየት እድል አላገኘሁም ነው የሚሉኝ።
አላገኘለውጣው ግን ፍቅሩ አለኝ። ብዙ ሰው ስለ ሀገር ፍቅር ሲጠይቀኝ የማንነቴን መገልጸው በወገኔ ስለሆነ የወገኔ ፍቅር አለኝ። ለብዙዎቻችን ማሰሪያ የሆነን ያንኛው ወገን ፍቅር እንዴት አድርገን ነው ልናዳብረው የምንችለው? እንደ ልባችን ሄደን ሀገራችን ባንጎበኝም የኛ ደግሞ ልጆች የተወለድንባትን የኛ እናት አባቶቻችን ያከብሯትን ሀገር እንዴት ነው የምናስተዋውቃቸው? ኢትዮጵያን እንዲሁ በማፕ ብቻ የሚያቋት እንዳይሆኑ። ስለዚህ ዋናው ስራችን ብዬ ከዚህ ከሀገር ከወገናችን ፍቅር ሌላ ምንድን ነው? የእኛ ልጆች ደግሞ የእኛ እናት አባቶች ለተወሰውላት ሀገር እኛም ደግሞ የእናት አባት ሀገር ብለን የምናከብራትን ሀገር እንዲወዱልን እንዲያከብሩልን ኢትዮጵያን ማስተዋወቅ እና የወገን ወጣቶች ማህበር ያደረገው ምንድን ነው? ከልጅነት ጀምሮ ልጆቹ የኢትዮጵያ ጉዳይ ላይ ያቅማቸውን ብስኩትም ምንም በእጃቸው እየሰሩ በየቦታው እየሄዱ ኢትዮጵያ እንዲህ አይነት ጉዳይ አለ ወገኔ ለኢትዮጵያ የሚገኙ የተቸገሩ ሰዎች ይሄን ያረጋሉ ሲል ከልጅነት ጀምሮ አይምሯቸው ላይ የቀረጸው ምንድን ነው? ቀስ እያሉ እንዲሳቡልን እንዲያስቡላት በጥረታቸው በድካማቸው ትንሽ የሰበሰቧት ገንዘብ ደግሞ ስትላክ የሰው ህይወት መቀየሩን ሲያዩ ደግሞ ያደጉ ሲሄዱ ሰፋ ያለ ኢትዮጵያ ላይ አስተሳሰባቸው የጠነከረ እንዲሆን ያረጋል። አስበነውም ባይሆን ሂደቱ ወደዛ ነው ያሳየንና እነዚህ በ5 ዓመት በ6 ዓመት እድሜያቸው የጀመሩት ልጆቻችን አሁን 20 ዓመት 18 ዓመት 17 ደርሰው የኢትዮጵያ ጉዳይ ላይ ተቆርቋሪ ናቸው። አሜሪካኖች ስለሆኑ ደግሞ ከእግዚአብሔር ጋር ተሻለ ቦታ ወደፊት በሚያገኙ ጊዜ እድሉ ተመቻችቶላቸው የሀገር መሪም ይሆኑ በስራቸውም የተሻለ እድል ሲያገኙ የኛን የምንወዳትን ሀገር እናት አባቶቻችን የለፉላትን ሀገር ዜጋችን ማንነታችን ምንጫችን የሆነውን ሀገር እንዲያስቡልን የምናደርገው ጉዳይ ትልቅ ቦታ አለው ብዬ አስባለሁ።
መልካም። ከትውልድ ሀገራቸው ጋር የሚቆራኙበት ለእድሜ ልካቸው የሚተሳሰሩበትን መሰረት አኑረናል እያሉኝ ነው። የሚያግባባ ይመስለኛል። በመድረኩ የተመለከትኳቸው ወጣቶች በንግግራቸውም በስራ ተሳትፏቸውም ያመላከቱት ይህንኑ ነው። ወይዘሮ ኒኒ እንግዲህ ስለ ድርጅታችሁ ክንዋኔ እናውራ እንጂ ከዚህ ቀደም ድርጅታችሁን የማያውቅ አንድ አድማጭ በዚህ ጊዜ ውይይታችን የሚከታተል ወገኔ ማን ነው የሚለውን ጥያቄ ማንሳቱ አይቀርምና ወገኔ ማን ባጭሩ የዛሬ 15 ዓመት ሲቋቋምስ ምን መሰረቶችን ይዞ ተነሳ?
ወገኔ በቃ ልባቸው በተነካ ኢትዮጵያኖች ከኢትዮጵያ በልጅነት እድሜያቸው የወጡ ጓደኛማሞች የመሰረቱት ነው። እሱም ምንድነው ሁልጊዜ ልባችን ውስጥ አለ። በእኛስ ጊዜ በስደት ብዙዎቻችን ወጥተናል። ያንን ከወጣን በኋላ ግን ልባችን ሁሌ ኢትዮጵያ ነው ያለው። የተሻለ ህይወት እዚህ ሲገጥመን ደግሞ ከመጣንበት አገር ውስጥ የነበረውን ችግር ከመንፈሳችን ልናጠፋው ልንሰርዘው የምንችለው ነገር ስላይደለ እኛ ህይወታችን ትንሽ ከፍ ካለ ለምን ደግሞ አንድ ወገንን አንረዳም በሚል የተመሰረተ ነው። ተነጋግረን የተለያየ የችግሩ መጠን ብዙም ቢሆን እኛ ደግሞ የመጣልን አስተሳሰብ ምንድን ነው? ድህነት መሰበር የሚችልበት መንገድ ምንድን ነው? የልጆች እናት አባት አልባነት አለ። ለመጥፎ ነገሮች ህይወት የሚዳርጉ የተለያዩ ጉዳዮች አሉ። ግን የተለያዩ ድርጅት ውስጥ ሲገባ ድርጅት ውስጥ የሚደረገው ስብስብ የአንድን ሰው ህልውና ወይንም የቤተሰብ መዋቅር አያጠናክርም። እኛ ግን ወገኔ ለየት አድርገ ነው እነዚህ የሚከሰቱ ህይወት ላይ ለችግር የሚያጋልጡ ነገሮችን ከማጋለጡ በፊት እንዴት ልንደርስላቸው እንችላለን በሚለው አላማ የመጣልን ሀሳብ ምንድን ነው? እያንዳንዱን ቤተሰብ ዝቅተኛ ህይወት ውስጥ ኖሮ ኑሮን ማሸነፍ ያቃተውን መደገፍ፣ መሰብሰብ፣ ወደ ጎዳና ተደራዳሪነት ከመጋለጣቸው በፊት ቤት ኪራይ አቅማተው ወይንም ደግሞ በሽታ ይዟቸው ቤት ውስጥ ቤተሰቡ ከመበተኑ በፊት ደራሽ እንድንሆንላቸው፣ የቤተሰብ ማወቅራቸውን ብናጠናክር ልጆቻቸውን ደግሞ ከአንዳንድ መጥፎ ጸባይ ውስጥ አስወግደው ወደ ትምህርት እንዲያመሩ በገንዘብ ኃይል ከረዳናቸው፣ አንዳንድ ህይወትን ሸክም ካቃለንላቸው ልጆቹ የተሻለ ትምህርት አግኝተው ወላጆቻቸውም የተሻለ ስልጠና አግኝተው ራሳቸውን የመርዳት ሁኔታ ውስጥ ለቻቹና ልጆቹ ደግሞ በትምህርታቸው የገፉ ሲሄዱ የመንግስት ትምህርት ቤት ብዙ ጠንካራ ትምህርት የማይሰጣቸው ከሆነ ደግሞ የተሻለ ትምህርት እንዲያገኙ የፕራይቬት ትምህርት ቤቶች ውስጥ ስፖንሰር እያደረግናቸው ትምህርታቸውን በጥሩ ሁኔታ ጨርሰው ማትሪክን በጥሩ ውጤት እንዲያልፉልን ነው ምናመቻቻለን። ማትሪክን ሲያልፉ ደግሞ ያው መንግስት የነጻ ትምህርት ስለሚያበረክትላቸው የዩኒቨርሲቲ ድል ከፍትላቸዋል። ከምናቅፋቸው ቤተሰቦች ውስጥ በተቻለ የዩኒቨርሲቲ ተማሪ ለማፍራት ነው።
ቤተሰብን መሰረት ከማጠናከር ልጆች ለከፍተኛ ትምህርት የሚበቁበት ሁኔታ እስከማመቻቸት የምሰሯቸውን ያደረጋቸዋቸውንና ከመነሻው ሚዛቸው የተነሳቸዋቸውን ትልሞች ነው ያስረዱን ወይዘሮ ኒኒ። በዚህ 15 ዓመታት ጉዞ ውስጥ የሰራቸዋቸውን ስራዎች እንደው ጠቅልል አድርገው ለማየት እንዲያስችለን በአሃዝ ይህን ሀል ቤተሰብ፣ ይህን ሀል ወጣቶች፣ ይህን ሀል ታዳጊዎች በዚህ መልኩ ተረድተዋል እንደው ባጭሩ ሊነግሩን የሚችሉት ነገር አለ?
በአሃዝ ሊገለጥ የሚችለው በ15 ዓመት ጉዟችን ልጆቹ ቦታ ያስያዝ ናቸው። ወደ 35 ይሆናሉ። ዩኒቨርሲቲ የገቡልን ከ20 በላይ ናቸው። ህጻናቶች ደግሞ አሉን። የቤተሰብ ህይወታቸው በተለያየ ምክንያት ተመሳቅሎ አዳሪ ያስገባናቸው አሉ። የተለያዩ ደግሞ የሙያ ትምህርት ውስጥ የገቡልን አሉ። በእያንዳንዱ ቤተሰብ ውስጥ 3 ልጅ፣ 4 ልጅ፣ 7 ልጅ፣ 8 9 ልጅም ስላል በርካታ ናቸው የልጆቹ መጠን። አንዳንዶቹ ቤተሰቦች እናትና አባት ያላቸው አሉ። አንዳንዱ ቤተሰቦች ደግሞ ሀረጋውያንን ያጠቃልላሉ። ጡረተኛ አያቶች፣ ችግረኛ ቤተሰብ ውስጥ መረዳት ስላለባቸው ቤተሰቡን ስናቀፍ ሀረጋውያኑ አብረን ነው የምናቅፈው እና የተወሰኑት ደግሞ በተለያዩ አመታት ከድርጅቱ አቀፋ ውስጥ ወጥተዋል ራሳቸውን ችለው ማለት ነው። በሱ መልኩ
ግሩም ነው። ወይዘሮ ኒኒ ለገሰ የድርጅታችሁን የወደፊት ውጥን ጨምሮ 100% የምታገኙትን ገንዘብ በምን መልኩ ለስራ እንደምታውሉ፣ ምክንያቱም 100% የሚገኘውም በሙሉ ለታሰበበት አላማ ማዋል የበጎ አድራጎት ስራ ላይ የተሰማሩ ድርጅቶችም የሚችሉት አይደለምና እንዴት እንድትሳካላችሁ ጨምሮ እነኛን ወጣቶች የነገዎቹንም ይሄን ኃላፊነት ተጋሪዎች ጭምር አሳትፈን ሰፋ ባለ ውይይት እንደምናገኙ ተስፋ አድርጋለሁ። የገኔ የኢትዮጵያውያን ማህበር ፕሬዚዳንት ወይዘሮ ኒኒ ለገሰ ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ። መልካም ቀን።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ስርጭታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ 1922ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን እስክንገናኝ በቀጠሮ ነው። የምሽቱ አስተናጋጃችሁ አላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ቮይቴክ ዞርኛክ ጋር በመሆን የምንሰናበተው መልካም ምሽት። 3 ሰዓት ላይ እንገናኝ።
ማነው ያለው ብዬኔ ሰው አልወቅስም። ማነው ያለው ውስጤን ላያውቀው ማንም። ማነው ያለው ስቆ ማለት መተው ነው የሚያኖርም የሰራም ደግ አባት ነው። ለማን ብዬ ባዶነት ተሞላው ለማን ብዬ ለገለባው ክብሬ ለማን ብዬ ካፈደው ጋር ንበች ለማን ብዬ ከጠፋው አብሬ ለማን ብዬ እልተጋብቼ ጨካኝ ልሁን መራራቴን ትቼ ለማን ብዬ ባልተረጋገጠ ለማን ብዬ መሬት ባረገጠ ለማን ብዬ በደለበ ወሬ ለማን ብዬ በወለደ በሬ ለማን ብዬ ስጦታው ሰላሚን ለማን ብዬ ልነጠቅ ደስታይን ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለሁ ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ
This program has come to you from the Voice of America, Washington.